ያበረታል። ረዳት የአትክልት ቦታ እንደማይቋረጥም ምንጭ ትሆናለህ። ወገኖች የቀድሞ ፍርስራሾችን መልሰው ይሰራሉ፣ የጥንቱንም መሰረት ያቆማሉ። አንተ የተናዱ ቅጥሮች አዳሽ ባለ አውራ መንገድ ከተሞችን ጠጋኝ ትባላለህ። እግሮች ሰንበትን እንዳይሽሩ ብታሳርፍ በተቀደሰው ቀኔ የልብህን ባታደርግ የሰንበትን ደስታ የእግዚአብሔር ቅዱስ ቀን የተከበረ ብለህ ብትጠራው በገዛ መንገድ ከመሄድ እንደ ፈቃድ ከማድረግ ከከንቱ ንግግር ብትቆጠር በዚያን ጊዜ በእግዚአብሔር ደስ ይልሃል። በምድር ከፍታዎች ላይ እንድትጋልብ የአባትህን የያዕቆብን ርስት ጠግበህ እንድትበላ አደርግሃለሁ። የእግዚአብሔር አፍ ይህን ተናግሯል። እግዚአብሔር እናመሰግናለን። በዚህ ምዕራፍ ላይ በዚህ ቃል ላይ የምንመለከተው እግዚአብሔር የሚፈልገው የሚቀበለው ትክክለኛ ጸሎት ምን እንደሆነ ነው የምንመለከተው። በእያንዳንዱ ባነበብነው ላይ ይህን ብታደርግ ይህን አድርጋለሁ የሚለን እንዳለ አይተናል። ስለዚህ የሚጸልይ ሰው መጀመሪያ ከእሱ የሚጠበቅ ነገር እንዳለ፣ በዛ አይነት መንገድ ሲጸልይ ደግሞ እግዚአብሔር እንደሚሰማ ነው በአጠቃላይ የምናየው። ግን እግዚአብሔር ምን ይላል? በመጀመሪያ እነዚህ እስራኤላውያን ይጸልያሉ። በየቀኑ የሚገባውን በየሰዓቱ በየጊዜው ሳያቋርጡ የሚጠበቅባቸውን ጸሎት ይጸልያሉ። ግን ማድረግ ያለባቸውን ስራ ሁሉ ያከናውናል። ምንም የሚቀርባቸው ነገር የለም። እግዚአብሔር ግን የሚቀበለው ጸሎት በእውነት የሆነ ከልብ የሆነ በእውነትና በመንፈስ ወደ እኔ የሚቀርቡትን እኔ እሰማለሁ ይላል። አምልኮም ሆነ ጸሎት በእውነትና በመንፈስ የሆነውን እግዚአብሔር ያያል። የልብን አንዳንድ ጊዜ ብዙ ጊዜ ከማድረጋችን የተነሳ ድርጊት ብቻ ይሆንና የውስጥ ማንነታችን ከእግዚአብሔር ጋር ሳይገናኝ የቅድሚያም ኑሮ ስለምንኖር እናደርጋለን። ድርጊቱ ጠዋት ተነስተን በረከካለን፣ ለሊትም ከተነሳን በጸሎት ሰዓታችን ጸልያለን። ነገር ግን እኛና እግዚአብሔር ሳንገናኝ የምንጸልይባቸው ጊዜያቶች ይኖራሉ። ለምሳሌ ኤሌክትሪክ ሶኬት ስንተካ ዋየሩ ከተበጣጠሰ ሊገናኝ ካልቻለ ተሰክቷል፣ ግን ብርሃን አይሰጥም። ልክ እንደዛ በመንፈስና በእውነት ከእግዚአብሔር ጋር ካልተገናኘን እውነተኛ የሚያገናኝ እኛንና እግዚአብሔርን የሚያነጋግር ጸሎት አንጸልይም ማለት ነው። እነዚህ ሰዎች እንደተናገረው ምን ይላሉ? እለት በእለት በየሳምንቱ በየአመቱ ፕሮግራማቸው እግዚአብሔር ይጸልያሉ፣ ወደ እግዚአብሔር ይጸልያሉ። ዛሬ እኛም በየዕለቱ የሚገባንን ምን እናደርግ እንችላለን? ግን ምንም ከእግዚአብሔር ጋር የማይገናኝ ጸሎት ልንጸልይ እንችላለን። እንደዚህ ላሉ እነዚህ ሰዎች እለት በእለት አልፈለግንህም፣ መንገዱንም ለማወቅ በመጓጓት አልፈለግንህም ይሉታል። እለት በእለት ፈለግንህ ልንለው እንችላለን። ዛሬ እኛ መንገድን ለማወቅ በጉጉት አይደለም ወይ ወደ አንተ የምንቀርበው? ሁል ጊዜ ትክክለኛውን ነገር እንደሚያደርግ ሰው ሆነ በአምላካችን ፊት ትእዛዝ እንደሚፈጽም ሰው ሆነ ልንገኝ እንችላለን። አክቲቪቲ ብዙ አክቲቪቲ ማድረግ ይቻላል። በቸርች ውስጥ በግሩፕ ባለንበት ብዙ መደረግ ያለባትን ነገር አዲሆ እያደረግኩኝ እየደቀምኩኝ በእግዚአብሔር ፊት እየበረታው አንድም ሳይቀሪም እንዴት እግዚአብሔር አልሰማንም ብለን ልንል እንችላለን። ትክክለኛ ነገር የምናደርግ ሊመስለን ይችላል። የአምላኩንም ትእዛዝ እንዳረሳ ሰው መስለን ልንጓዝ እንችላለን። ከላይ ያለውን ስላደረጉ ከላይ ማለት ነው መደረግ ያለበትን ድርጊት ስላደረጉ የውስጥም ደግሞ ግንኙነት ሳያደርጉ እየቀሩ እግዚአብሔር እንዴት ጥያቄያችንን አይመልስም እንዳሉ እኛም ደግሞ ዛሬ ስለ ተሯሯጥን ወደ እግዚአብሔር ቤት ስለሄድን ስላገለገልን ከልብ ያለው ያኛው ከእግዚአብሔር ጋር የምንገናኘውን ሳንገናኝ እግዚአብሔር ወደ እሱ ቀርቦ ትክክለኛ ጉድለታቸውን እንዲናገራቸው የሚነግራቸውን መመለስ የሚፈልጉ ይመስላሉ። ትክክለኛ ጉድለታቸውን እንዲናገረን በመስቀል ሆነን ተናገረኝ ንስሐም የምንገባ ሊመስለን ይችላል። ተናገረኝ ጉድለቴን ልንል እንችላለን። ተናግሮን ላናስተካክል እንችላለን። ነገም ተናገረኝ ወዲያም ተናገረኝ ልንል እንችላለን። እንደገናም ደግሞ ስለጸለዩ ስለጠበቁ እግዚአብሔርን መልስ ከእግዚአብሔር ጋር ዘንድ እናገኛለን ብለው ሊጠባበቁ ይችላል። እንዴት በሰው ጸሎት በስቲቀበል አልተቀበልከንም? ከምንስ የተነሳ አንተን ፈለግን አልተገኘልንም ብለው እንደ ጠየቁ እኛም ዛሬ ጾም ጸሎት ወስደን እንዴት አለብን ልመናችንን አልሰማንም ልንል እንችላለን። ሁላችንም እናስታውሳለን አይደል? ቃየንና አቤል መስዋዕት በእግዚአብሔር ፊት አቀረቡ። በእርግጥ የብሉይ ኪዳን ነገር ነው የምንናገረው፣ ግን ከአዲስ ኪዳን ጋር የሚያያዝ እንደሆነ እናያይዘዋለን። ቃየንና አቤል በእግዚአብሔር ፊት መስዋዕት ሲያቀርቡ እግዚአብሔር የአቤልን ተቀበለ። ምክንያቱም አቤል ከልቡ ከእውነት በአክብሮት መደረግ የሚገባውን ለእግዚአብሔር መደረግ እንደሚገባው አቀረበ ይላል። ያኛው ግን በቃ ያኛው ስላቀረበ ካለው አምጥቶ ሰጠ፣ የሚችለውን አደረገ። እግዚአብሔር ግን ከልብ ያቀረበውን አክብሮት መስዋዕት መቀረብ እንደሚገባው ያቀረበውን ተቀበለለት። ዛሬም በእንደዚህ አይነት ሁኔታ ልንጸልይ እንችላለን። እግዚአብሔር ካልሆነ ከልማድ እኛና እግዚአብሔር ሳንገናኝ በመንፈሱ ሳይነካን በቃ በልማድ ጸልየን መነሳት እንችላለን። እግዚአብሔር ይቀበለው አይለው እንግዲህ የእኛ ልማድና እግዚአብሔር እኛና እግዚአብሔር እንተዋወቃለን። በአዲስ ኪዳንም የእግዚአብሔር ቃል ምን ይላል? እንደ ፈቃዱ አንዳች ብትለምኑ እኔ አደርገዋለሁ። እንደ ፈቃዱ ለመለመን በመንፈስ ቅዱስ ውስጥ እና በእውነት ውስጥ መሆን አለብን። ዛሬ እንደምናደርገው በብዙ ውጥረት በብዙ በጠዋት ተነስተን ምንጊዜ ስራ ደረስን እያለን የምንጸልየውን ካልተረጋጋ መንፈስ በእውነትና በመንፈስ ካልሆነ በመንፈስ እግዚአብሔርን እያየ ነው ፊቱን እያየን የማንጸልየው ጸሎት እንዴት አድርጎ እንደሚሰማ አላውቅም። እግዚአብሔር ከምህረቱ የተነሳ መልካም ያደርጋል፣ ይጠብቀናል፣ ልጆቹንና የሚጠበቅበትን ያደርጋል። ግን ዛሬ ብዙ ጸሎቶች ሳይመለሱ ነው በስፍራ ሁሉ የምናየው። ብዙ ሰዎች ሊድኑ ሲገባቸው እየተጸለየ አይመለሱም፣ የታመሙ አይፈወሱም፣ ባህሪ ያለን አንለወጥም፣ ብዙ የእግዚአብሔር እጅና ኃይል አይታይም እና ድርጊቶች ብቻ ነው ብዙ የምናየው። እግዚአብሔር ግን ምን ይላል? መዋረዳችንን በፊት በቀረበን ጊዜ አልተቀበልከንም፣ ከጉዳይም ለምን አላልከውም የሚል ጥያቄ ልንጠይቃለን። እግዚአብሔር ግን የሰጣቸው ምንድን ነው? በራሳቸው ሀሳብ ተይዘው ራሳችንን፣ ምኞታችንን፣ ፈቃዳችንን እያከናወንን እግዚአብሔርን ግን ለእግዚአብሔር ጊዜ ግን ከሌለን ለእግዚአብሔር ፈቃድ የማንገዛ ከሆነ የእግዚአብሔርን ሀሳብ በእውነትና በመንፈስ በፈቃድ ውስጥ የማንሆን ከሆነ እግዚአብሔር ዝም ብለን የምንጸልየውን በልማድ የምንጸልየውን ለነፍሳችን እንኳን እርካታ ለሕይወታችን እንኳን ለውጥ ለምንጠይቀው እንኳን መልስ ላይገኝ ይችላል እና ስንጸልይ በእግዚአብሔር ሀሳብ ውስጥ በእግዚአብሔር ፕሬዘንስ ውስጥ በእግዚአብሔር መንፈስ ውስጥ በእውነት ውስጥ ሆነን በተረጋጋና ትጸልዩት ዘንድ በመጠን ኑሩ ይላል የእግዚአብሔር ቃል። በብዙ ነገር ተወጥረን ጸሎት በጣም አስቸጋሪ ነው ከእግዚአብሔር ጋር ለመገናኘት። ምክንያቱም ከሰው ጋር ቢዚ የሆኑ ማውራት ይቻላል፣ ወጥ እየሰሩ ከሰው ጋር ማውራት ይቻላል። በነገራችን ላይ እግዚአብሔርንም ስራ እየሰሩ ማናገር ይቻላል በመንፈስና በእውነት ከሆነ። አእምሯችን ግን ብዙ ቢዚ ሆኖ ብዙ ነገር እያሰበ የቢላችንን ጉዳይ ሲያወጣ ሲያወርድ የተቸገርንበትን ወይ ነገር ልንደርስበት የምንፈልገውን ነገር ወጥሮ ይዞን እንጸልይ ብንል እኛና እግዚአብሔር በፍጹም እንደፈቃዱ በሆነ መንፈስ ውስጥ ገብተን ስላልማንጸልይ እኛና እግዚአብሔር ካልተገናኘን ደግሞ እግዚአብሔር ደግሞ እንደሰማን ጸሎታችንን እንደሰማን እንድናውቅ እኛና እግዚአብሔር መገናኘታችንን ይፈልጋል። እኛና እግዚአብሔር በመንፈስ ስንገናኝ ደግሞ መጸለይ ብቻ አይደለም፣ እኛ እንረሰርፋለን፣ እኛ መንፈሳዊነታችን ይታደሳል፣ እኛ ገለባችን ይቃጠላል፣ እኛ ወደ ላይ ከፍ ወዳለው ወደ እግዚአብሔርን ወደ መንፈስ ወደ ነፍስ የምትረካበት መንፈስ ውስጥ እንገባለን። እንደዛ አይነት ጸሎት የምንጸልይ ከሆነ በእውነትና በመንፈስ ጸልየናል ማለት ነው። ምን ይላችኋል? የጾማችሁ ጊዜ የልባችሁን ፍላጎታችሁን ለእናንተ ደስ የሚያሰኛችሁን የሚጠቅማችሁን የመሰላችሁን ታደርጋላችሁ ይላል። ዛሬ በየቦታው እንዴት ይሆን? እኛም የራሳችን ላይ ነው ብዙ ትኩረት። ልባችን በሰማይ መዝገብ ነው ወይስ በምድር መዝገብ ላይ ነው? ጊዜያችን የሚያልቀው የምድርን ነገር ስናከናውን ቆይ ነገ ይህንን ቆይ ነገ ያንን እያልን ነው ወይስ ለእግዚአብሔር ጊዜ አለን? እንኳን ሌላ ዛሬ እግዚአብሔርን የሚያገለግሉ ሙሉ ጊዜያቸውን የሰጡ እንኳን በእግዚአብሔር ፊት በቂ ጊዜ ይኖራቸው ይሆን ብዬ ጠይቃለሁ፣ ራሴንም ሌሎችም። ከእግዚአብሔር ለመቀበል በእግዚአብሔር ፊት ብዙ ጊዜ ሊኖረን ይገባል። በእግዚአብሔር ፊት ብዙ ጊዜ ኖረን ጥቂት ጊዜ ማገልገል ይሻለናል። ምክንያቱም ብዙ የተቀበልነውን ያቺ ጥቂቷ ብዙ ፍሬ ስለምታፈራ። ዛሬ ግን ልክ በአዲስ ኪዳን ጳውሎስ እንደተናገረው ሁሉ ጌታ ኢየሱስም እንዲህ ብሏል፣ ሁሉ የራሱን ይፈልጋል ይላል። ጳውሎስም ሁሉ ከከሌ በስተቀር ሁሉም የራሱን ነው የሚፈልገው ይላል። እና ዛሬ በብዙዎቻችን የግል ኑሯችን ላይ ነው ትኩረታችን፣ ልባችን ያለው በምድር መዝገብ ላይ ነው። እንደ ፈቃዱ የሆነ ጸሎት ለመጸለይ ከእግዚአብሔር ጋር ለመገናኘት ግን በመንፈስ ውስጥ መሆን እንዳለብን፣ ልባችን በሰማያዊ መዝገብ ላይ የተያያዘ ከሆነ እኛና እግዚአብሔር እየሰራንም ተኝተንም መነጋገር እንችላለን። ይቀጣጠላል ልባችን፣ ነፍሳችን ትረፈርፋለች፣ የደረቀ ነገር አይኖርም። ታስታውሱ እንደሆነ እነ ማኑሄ እያር በእርሻ እያለች እግዚአብሔር ሳምሶን እንደሚወለድ መጥቶ የእግዚአብሔር መንፈስ ተናገራት። እሷ እርሻ ላይ ናት ያለችው፣ እርሻ እየሰራች ናት። ግን በእግዚአብሔር መንፈስ በጽድቅ በቅንነት መንገድ እየሄደች በእርሻ ውስጥ እያለች ነው የእግዚአብሔር መንፈስ የተገናኛት። ዛሬም ቢዚ መሆን እንችላለን፣ ግን ሁል ጊዜ ትኩረታችን በመንፈስ ቅዱስ ውስጥ ከሆነ እየሰራን መጸለይ እንችላለን። እኛና እግዚአብሔር መገናኘት እንችላለን። እግዚአብሔር ደስ የሚያሰኘውን መጸሎት መጸለይ እንችላለን። እግዚአብሔር ምን ይላል? እኔ የመረጥኩት የጾም አይነት የምቀበለውን ጾም ወይንም አምልኮ እንዲህ አይነቱ አይደለም። ይኸው ምንድን ነው? አንደኛ በጾም በጸሎት ብትሆኑ ጾም ጸሎት ውስጥ መሆን እንችላለን። ሳንመለስ የምንጸልየው ወይንም ብዙ ነገሮችን ነው። ሰው ተጣልቶ አሁን ቢጸልይ ሳይታረቅ ሰው እየሰረቀ እየዋሸ ንስሐ ሳይገባ ራሱን በደም ሳይረጭ ወደ እግዚአብሔር መንፈሱ ሳይጠልቅ እንዲጸልይ ቢጾም ማለት ነው። ሳትመለሱ እኔ የመረጥኩት የጾም አይነት የምቀበለውን ወይንም አምልኮ እንዲህ አይነቱ አይደለም። ሳትመለሱ በእግዚአብሔር መንገድ ሳትሆኑ አንደኛ በጾም በጸሎት ብትሆኑ፣ ሁለተኛ ራሳችሁን ብታዋርዱ ዝቅ ብታደርጉ፣ ሶስተኛ ማቅ ለብሶ በአመድ ላይ ብትነሰንሱ በዛን ጊዜ ማለት ነው። ዛሬ ደግሞ ሳንመለስ መመለስ የሚገባንን ማስተካከል የሚገባንን ሳናስተካክል በጾም በጸሎት ብንሆን ራሳችንን ብናዋርድ ብዙ ቀን ዘግተን ብንጸልይ በእግዚአብሔር በቃ እጅግ ፈለግ ነው ብለን ብናስብ እግዚአብሔር ምን ያህል እንዲህ እንኳን ብታደርጉ ይህንን በእኔ አይን ፊት ከመታረስ ከልብ ከመመለስ የእግዚአብሔርን ፈቃድ ጋራ ካልሆነ ጾም አይደለም። የተደረገው የተለያየ ድርጊት ስርዓት ነው እንጂ እውነተኛ እግዚአብሔር የሚገኝበት ጸሎት እና ጾም እንዳልሆነ እግዚአብሔር እንደማይቀበለው ሳንመልስ ለምናደርገው ነገር እግዚአብሔር ምን ይላል? መስዋዕትን ከመሰዋት በፊት ምን አንድ ነገር ብታውቅ ቢገባ ቢመስል ጓደኛ ቅር የተሰኘ ሂድና እሱን አስተካክልና ናና መስዋዕት ሰዋለን። ወደ እግዚአብሔር ፊት ከመቅረባችን በፊት ያዘነብን ያሳዘነው ሰው ቢኖር ልናስተካክል እንደሚገባ ሳናስተካክል የምንጸልየው ጸሎት ወይንም መመለስ በሚገባን ማንኛውም ነገር ሳንመለስ የምንጸልየው ጸሎት ዛሬም በእግዚአብሔር እንደ እግዚአብሔር ፈቃድ የሆነ ጸሎት አይደለም የምንጸልየው ማለት ነው። እኔ የመረጥኩት ጸሎት ይላል እግዚአብሔር ቃል፣ የምቀበለውም የማከብረውም ጸሎት፣ ምላሽ የምሰጥበት ጸሎት አንደኛ የጭቆና ቀንበር እንድትበጥሱ ነው። ዛሬ ስንት ሰዎች የጭቆና ቀንበር ማለት ስንት ሰዎች በዙሪያችን በሰንሰለት ታስረው ወደ ሞት እንደሚሄዱ ወደ ዘላለም ሞት ያውም እንደሚሄዱ ወደ ሲኦል እንደሚሄዱ እያየን እየሰማን ጭቆናቸው ቀንበራቸው ከነሱ እንዲወርድ ምንም የምናደርገው ነገር የለም። ምናልባት እንጸልይ ይሆን እንናገራቸው ይሆን? እግዚአብሔር የሚያረጠው ጸሎት ግን የሰዎችን ቀንበር ግድ ብሎን የሰዎችን ሀዘን የሰዎችን በአካባቢያችን ያሉ ተስፋ የቆረጡ የባዘኑት ልናዝንላቸው ልንቀርባቸው ከዛን የሚወጡበትን መፍትሄ ልናዘጋጅላቸው ልንጸልይላቸው ልንመክራቸው አንዱ እግዚአብሔር የሚፈልገው ትልቅ የጾም ድርጊቱ እንደሆነ በቃ ከሌላይ ከክርስቶስ ልብ የተነሳ የምናደርጋቸው ነገሮች የሚያመጡት ውጤት አለ። ከዚህ ቀጥለን እንመለከተዋለን። የሚያወጡት ሁለተኛ ቀንበርን የቀንበርን ገመድ እንድትፈቱ ይላል። የቀንበርን ገመድ ሰው የታሰረበትን የተጠመጠመበትን በስንት ነገሮች ሰዎች ተጠምጥመው እናያለን። በስንት ፖሰስ ሆነው በክንፉ መንፈስ ተይዘው በተለያየ የረከሰ ነገር ተጠምጥመው በማይገባ ነገር ከስራ እኛ እናውቃለን ከመንገድ ውጪ ሰዎች የሚኖሩትን በአካባቢያችን የዛሬ የእግዚአብሔር ሰዎች ነን እንኳን የምንለው የገቡበት ወጥመድ ሊወጡበት የሚገባ ወጥመድ እናያለን። ምን እርምጃ እንወስድ ይሆን? ለእንደነዚህ ስናይ በአካባቢያችን ስንሰማ ከሩቅም ለእንደነዚህ አይነት ሰዎች ዝረሀ ያለን ያስጨንቀናል። የእነሱ ወጥመድ ውስጥ የማይገባ ነገር ውስጥ መግባታቸው ወይስ በቃ አንዱ ችላ ብለን ትተነው እያዩ ደንዝዘን ብዙ ስለበዙ በአካባቢያችን ደንዝዘን እናልፋለን። ሶስተኛ የተጨቆኑትን ነጻ እንድታወጡ ይላል። የተለያየ ጭቆና ሰዎች የሚጨቁኗቸው ይሄ በብዛት በሀገራችን በኢትዮጵያ ይታያል። በመስሪያ በሰራተኞች በመስሪያ ቤት ሰዎች እንደሚጨቆኑ ዛሬም እዚህ አለ። ለምሳሌ በመስሪያ ቤታችን አንዱ አለቃ አንዱን በሆነ በግል ምክንያት ሲጨቁን ብናይ ምን እናደርጋለን? ለነሱ በተለያየ መንገድ ሰዎች ሲጨቆኑ ስናይ ባልስ ሚስቱን ሲጨቁን ስናይ ወይስ እኛ እዚህ ውስጥ ያለን ያገባን ወይ ሚስትን ብንሆን ባልን ብንሆን የምንጨቆንበት መንገድ ካለ እንደዚህ አይነቱን እግዚአብሔር የመረጠው ጾም የተጨቆኑትን ነጻ ማውጣት ነው። አራተኛ ቀንበር የሆነውን ሁሉ እንድትፈቱ ይላል። የተለያየ ቀንበር ያለባቸውን ሰዎች ልንፈታላቸው በጸሎታችን በጾማችን የተዋጋንላቸው ነጻ እንዲወጡ በዲያብሎስ ቀንበር የተያዙትን ሁሉ እኛ ተዋግተን በተሰጠን ስልጣን ነጻ ልናወጣቸው። አምስተኛ ምግብን ካለ ለተራበ እንድታካፍል ይላል። ዛሬ የተራበ ሰው አካባቢያችን የለ ይሆን? እኔ ብዙ ያጋጥመኛል በአካባቢ የተራቡ ኢትዮጵያኖች ስራተው መኖሪያተው መኝታተው ያጋጥመኛል። ምግብ ካለ የተራበ እንድታካፍል ይላል። እናካፍል ይሆን ወይ? ደግሞ በሀገራችን በኢትዮጵያ የተራቡ ስንሰማ ግድ ይለናል ወይ? እኛስ የተትረፈረፈ እንበላለን? እኛ የተ ትረፈረፈ እየበላን ቆሻሻ ውስጥ እየጠላለን ተራቡ ለሚባሉት ግድ የለንም እንኳን ብቻችን እንኳን መዘጋት ቢያቅተን መጸለይ ርኅራኄ ግን እግዚአብሔር የሚፈልገው ይሄ የውስጥ ርኅራኄውን ለተራቡ መጨነቅ፣ በቀንበር ላሉት መራራት፣ መንሰፈፍ ይሄ የክርስቶስ ልብ እንዲኖረን ነው የሚፈልገው። ስድስተኛ ተንከራታችን ድሀ ግራ የገባውን መፍትሄ የሚፈልገውን ወደ ቤት ታስገባው ዘንድ ይላል። ዛሬ ሰውና ምን ይሆን? እኔ አንድ ጊዜ ቤተክርስቲያን ውስጥ ድሮ ኬንያ እንደኖርኩ የሚያውቁ ከኬንያ ካናዳ፣ ከካናዳ እዚህ የመጣች ልጅ አስተዋወቁኝና ሌሎች ልጅ እንግዳ ናት። እኔ ብዙ ሰው ቤት እንደማመጣ የሚያውቁ ናቸው የሚያደርጉት። ይቺ ልጅ ማደሪያ ዛሬ የላትም። እዚህ መታ ነበረ ወንድሟን ለመጠየቅ። ወንድሟ ፍሬዝኖ ነው፣ ከፍሬዝኖ ቸርች ለመካፈል መካ ድሮ ኬንያ ነበረች። ካወቅ ሻት አሉ። አይ ማወቅ አለማወቅ ሳይሆን ፈራው ዝም ብዬ ለማስገባት ቤቴ እና ቆይ ተመልሼ እመጣለሁ ብዬ ማሰብ ፈለኩ፣ መንፈሴን ለመፈተን። በኋላ ተመልሼ ሄድኩኝና ግን እኔ እሺ መውሰድ እችላለሁ፣ ግን ሰኞ ዕለት የትም አልወስዳትም። እሁድ ነበር መወስዳት። ሰኞ ዕለት እኔ ከቤት አልወጣም፣ የትም ልወስዳት አልችልም። ሰኞ ፕሮግራም አለኝና እናንተ መታችሁ ተንከባከባታላችሁ ወይ ስል ተጋለች እና እኔ ነገ የትም አልሄድም ያልሽው ልትጸልይ ነው አለች። አዎ ቀብርሽ ጸል ያለ ስትል ደረፍ አለ። በቃ እሷን ለመውሰድ ከዛ መጣን አብረን። ሰኞ ዕለት ቁጭ አለን፣ ጸለይን። ታሪክን ዝም ያን በልቤ ያመጣውን ሳወራላት በቃ ማልቀስ ሆነ፣ መቃ ማልቀስ ሆነ። እሷ በብዙ ጉዳት ተጎድታ ተቀጥቅጣ ትዳርን በሚመለከት ተስፋ ቆርጣ፣ አምልኮ አገልጋይ ናት ባገልጋለችበት ሀገር ተስፋ ቆርጣ እና የመጣችውና እግዚአብሔር ፈወሳት። ታምር ሰራ፣ ልቧን ጠገነው፣ ተጽናናች፣ ብዙ ነገር ተጫወትን። በቃ ወደ ሀገሬ የመጣችው እዚህ ሌላ ነገር ልትሰራ ነበር። ወደ ሀገሬ መለሳለሁ፣ በአገልግሎቴም ላይ ቆማለሁ፣ እግዚአብሔር ለዚህ ነው እዚህ ቤት ያመጣኝ ብላ ወደ ሀገሯ ተመልሰች። ዛሬ ትማራለች፣ ታገለግላለች፣ ጌታን በብዙ መጽናናት ውስጥ አለች። እንደው ስንቶች ፈርተናቸው ቤታችን ሳናስገባቸው እኛ መድኃኒት ልንሆንላቸው ሲገባ እንዲሁ የቀሩ ይኖሩ ይሆን? እግዚአብሔር ግን ተንከራታችሁ እንደ ሀገራ የገባውን ባናስገባውም እንኳን ቤታችን በተለያየ መንገድ ልንረዳው የሚገባ ብዙ ሰው አለ ወገኖች። እግዚአብሔር እኔ የመረጥኩት ጾም ይሄ ነው ነው የሚለው እንዲህ ተግባር ነው ነው እኔ መረጥኩት ጾም ዝም ብሎ በየቀኑ መጸለይም ወይንም ደግሞ ዝም ብሎ ልማዳዊ ጸሎት መጸለይ ሳይሆን ከእግዚአብሔር ልብ የተነሳ የሚደረጉ ተግባሮች አሉ። እነሱ ናቸው እውነተኛ ጾሞች። ለሰው መራራት፣ ለተጨነቀው ማዘን፣ የተቀበረውን ለማውጣት ፍላጎት መኖር፣ ገንዘብ ባይኖረን ቤት ባይኖረን ጸሎታችን ትልቅ ስራ ይሰራል። ይሄ አይነቱ ነው የኔ ትክክለኛ ጾም ይላል። ሰባተኛ የተራቆተውን ስታይ እንድታለብሰው አይደለም ወይ ይላል። ስንቶች ተራቶ ይሆን እኛ ልንረዳቸው የምንችላቸው ሰዎች በተለያየ ማገር ቢሆን ልንረዳቸው ምችል። እዚህ እኔ ሀገር ዳውንታውን በጣም ብዙ ልብስ የሚያስፈልጋቸው፣ ረሀብ የሚያስፈልጋቸው፣ ሜዳ ላይ የሚያድሩ ቤት የሚያስፈልጋቸው ብዙ ሰዎች አሉ። በእናንተ ሀገር ሆምለስ ሲኖር እንደሆን አላውቅም። ስምንተኛ በስጋ ዘመድህን ፊት እንዳትንሳው። ይሄ ትክክለኛ ጾም ይሄ ነው ለእኔ ይላል እግዚአብሔር ቃል። ይሄንን በምታደርግ ጊዜ ይላል፣ ይሄንን ዝርዝር፣ እነዚህ ስምንቶችን ዝርዝር፣ የጭቆና ቀንበርን እንድትበጥስ፣ የቀንበርን ገመድ እንድትፈታ፣ የጨቆኑትን ነፃ እንድታወጣ፣ ቀንበር የሆነውን ሁሉ እንድትሰብር፣ ምግብን ካለ ለተራበ እንድታካፍል፣ ተንከራታችሁ እንደ ሀገራ የገባውን መፍትሄ የሚፈልገውን ወደ ቤት እንድታስገባ፣ የተራቆተውን ስታይ እንድታለብሰው፣ የስጋ ዘመድህን በፊት እንዳትንሳው። ይሄንን ስታደርግ ይህ ትልቅ ጾም ነው። ይሄን ስታደርግ እንደዚህ ይሆንልሃል ይላል። አንደኛ ብርሃን እንደ ንጋት ጮራ ይፈነጥቅልሃል። ይሄ ማለት ደስታ፣ ብልጽግና፣ ደህንነት፣ በቃ የተትረፈረፈ ኑሮ ይኖርሃል ማለት ነው። ጨለማ ባንተ ዘንድ አይኖርም ማለት ነው። ሁሉ ግልጽ ነው። እግዚአብሔር ማየት ግልጽ ነው። ድንግዝግዝ ላይ አይደለም። ብርሃን እንደ ንጋቸው ነው ይፈነጥቅ ይፈነጥቃል። ሁለተኛ ደግሞ ፈውስ ፈጥኖ ይደርሳል። ምን ማለት ነው? ደጀን እግዚአብሔር ደጀን ይሆንልሃል፣ ፈጥኖ ደራሽ ይሆንልሃል ማለት ነው። ጸሎትን እንደዚህ ይሰማል ማለት ነው። ሶስተኛ ደግሞ ጽድቅ ቀድሞ ይሄዳል። እግዚአብሔር ቀድሞ ፈጥኖ ይደርስልሃል ማለት ነው። አራተኛ በጸሎት ስትጠራ እግዚአብሔር ፈጥኖ ይመልስልሃል። አምስተኛ ለእርዳታ በምትጮህበት ጊዜ አለውል ይልሃል። ቅድም የዘረዘርናቸውን ስምንት የጸሎት እግዚአብሔር የሚወደውን ጸሎት ስናደርግ እነዚህን ደግሞ መልሶች ይመጣሉ። ይህን ብታደርግ ይሄ ይደረግልሃል ነው። ይህንን የሚያደርጉ ነው። ብርሃኑ እንደ ንጋት ጮራ ይሆናል። ፈውሱ ፈጥኖ ይደርስለታል። ጽድቁ ቀድሞ ይሄዳል። የጸሎት ጥሪው ቶሎ ፈጥኖ ይመለሳል። ለእርዳታ በሚጮሁበት ጊዜ እግዚአብሔር አለሁልህ ይለዋል። በተጨማሪ ደግሞ እንዲያውም አንደኛ ሌሎችን መጨቆንን ከአንተ ብታርቅ ይላል። ሌላው ደግሞ ሌሎችን መጨቆን ከአንተ ብታርቅ፣ በተለያየ መንገዱ ጥቃትን በሚመስለውም እንኳን መንገዱ ሌሎችን መጨቆን ከአንተ ብታርቅ፣ ክፉ ንግግርን ብታርቅ። ብዙ አይነት ክፉ ንግግሮች አሉ። ሶስተኛ ጣትህን በሰዎች ላይ መቀሰርን፣ ሌላውን መኮንንን ወይንም መክሰስን፣ ሌላውን ጉድለት ማሳየትን ብታቆም። እኔ እንዲህ አይነት ነገር ያጠቃኝ ነበረ። ጸልዬ ነው የለቀቀኝ። ለምን እንዲህ ያደረጉ ደግሞ ቆሞ ይሰብካሉ? እንዲህ ያደረጉ ደግሞ እንዴት እግዚአብሔርን አይፈሩት? ምን ለእግዚአብሔር ለእግዚአብሔር የቆምኩለት ይመስል ወይ እኔ ደግሞ ድካም የሌለኝ ፐርፌክት የሆንኩ ይመስል እንዲያደረግ ነበረ። እና እግዚአብሔር በሚያስደንቅ ሁኔታ ነገረኝ፣ ራሴን አሳየኝ። እና ሁለት ቀን በረዘግቼ በልውጣ ውጣ ከኔ ጋር አትኖርም ብዬ እግዚአብሔር እንዴት እንደሚያስጠላ አሳየኝ። በህዝቤ እኔ እዛ ቁጭ ብዬ በሆደ ምን ደግሞ እንደዚህ እየሰሩ መጥቶ ደግሞ ይዳፈራሉ እግዚአብሔርን ምናምን ምናምን እላለሁ በውስጤ። እና ይሄ ምን ማለት ነው? መንጣት መጠቆ ማለት እንዴት አድርገን ዛሬ በብዙ መንገድ ጣጣት እንጠቁም እንደሆን አላውቅም። እና አንድ ሰው እንደዚህ ውድቀቱ በኢንተርኔትም ሆነ በምን የእግዚአብሔር ሰዎች ስንሰማ ወየው እግዚአብሔር ወይ ይሄ ስም መጥፋት ማለት ያንተ ስም መጥፋት ነው። ሰይጣን እኮ ያንተን ስም ለማጥፋት ነው እነዚህን ሰዎች እየነካቸው ይህንን ያደረገ ወየው ነው የምንለው ወይንስ ወይኔ ይሄኛው ምን ትልቅ ስራ እንደ ሪቫይቫል እንደደግ ይሄኛው ምን እንደሆነ ካለን ጣት እየጠቆምን ነው። ንግግራችንን ክፉ ንግግር እየሆነ ክፉ ንግግርን ብታርቅ፣ ጣትን በሰዎች ላይ መቀሰርን፣ ሌላውን መኮንንን ወይንም መክሰስን፣ ሌላውን ጉድለት ማሳየትን ብታቆም፣ ለተራበው ብትራራለት። አራተኛ አምስተኛ የተገፉትን የተገፉትን ብትረዳቸው ብትንከባከባቸው፣ ሰው ያስፈለጋቸውን የተለያየ ሁኔታ ላይ ረዳት ያስፈለጋቸውን ብትረዳቸው። ዛሬ ሰዎች ስንት እርዳታ እንደው በየቤተ ክርስቲያናችን እንኳን ራይድ ስጠን ቢሉ እናቶች ወይንም ራይድ የሌላቸው ወጣቶች፣ ማንም ራይድ የሌለ ምን ያህል እንንከባከባቸዋለን? እንዱ ትንሽ ምዕራፍ ልፍ ብለን እንወስዳቸው ይሆን? ዛሬ ቢዚ ስለሆንን እንደ አይነቱ ሰው እርዳታ የሚፈልገውን ሁሉ ምን ያህል እንደምንረዳ አላውቅም፣ ግን እንደምንረዳም ልንኖር ስለምንችል እግዚአብሔር ይባርከን። እነዚህን ብታደርግ ይህንን ብታደርግ ከላይ የጠቀስናቸውን አምስቱን ብናደርግ በአጸፋው ለአንተ ደግሞ እግዚአብሔር አንደኛ ብርሃንን በጨለማ ያበራል የበለጠ ከቀድሞም የበለጠ ብርሃን እንዲያበራልህ ያደርጋል። ቅድም ከበራው የበለጠ ሌላ ብርሃን፣ በብርሃን ላይ ብርሃንን እናያለን ይላል ዳዊት። በጽድቅ በሰራን ቁጥር፣ መልካም ነገር ባደረግን ቁጥር፣ ወደ እግዚአብሔር ጽድቅ ስራ ነገር ማየት አለ። ይሄንን ከላይ የተጠቀሱትን አምስቱ ነገሮች ብናደርግ አንደኛ ብርሃናችን የበለጠ ይበራልናል። ሁለተኛ የትኛው ችግር መፍትሄ ያገኛል? ለሊት እንደ ቀትር ፀሐይ ይሆንልሃል። ለሊቱ እንደ ቀትር ፀሐይ ማንኛውም ችግር መፍትሄ ያገኛል። ሶስተኛ እግዚአብሔር ከአንተ ሳይለይ ሁል ጊዜ ይመራሃል። እግዚአብሔር ከአንተ ሳይለይ ሁል ጊዜ ይመራሃል። አራተኛ ፀሐይ በቃጠሎ ጊዜ በምታቃጥልበት ጊዜ ተስፋ ከተቆረጠበት ነገሮች የምትፈልገውን ያሟላልሃል። ፀሐይን በምታቃጥልበት ጊዜ ለአንተ ግን መልካም ይሆንልሃል። ተስፋ የተቆረጠበት ነገሮች በምትፈልገውን ያሟሉልሃል። ዛሬ ያንን ብናደርግ ተስፋ በተቆረጠበት ጊዜ እኛንም እንደ ዮሴፍ ተስፋ ያለው ነገር ለዓለም እንድናመነጭ ብርሃን ይበራልናልና ያን ስናደርግ የጠራ ብርሃን ስለሚያበራልን ዓለምን ከዓለምን ከወደቀችበት ቦታ ምን አይነት መፍትሄ እንደሚያስፈልጋት እግዚአብሔር በዛ ብርሃን ይገልጥልናል። እና ለዓለም ተስፋ በተቆረጠበት ጊዜ እኛ መፍትሄዎች እንሆናለን። ጸሎታችን ደግሞ ከላይ የተጠቀሰውን ስናደርግ የምንጸልየው ለዓለም መፍትሄ የሆነ ነገር አፍላቂዎች እንሆናለን። አምስተኛ አጥንትህን ጉልበትህን ያጠነክራል። ከአንተ በላይ የሆነውን የእሱን ኃይል ይሰጠሃል። የትንሣኤውን ኃይል ይጨምርልናል። በኃይል ላይ ኃይል ይሆንልናል። መከናወን ይሆንልናል። ማፍራት ይሆንልናል። ኃይል ሲመጣ ደግሞ ከኃጢአት መራቅ ይሆንልናል። ማይቻሉ ነገሮችን ሁሉ መቻል ይሆንልናል። ጠላት ዲያብሎስንም ደግሞ ኃይል ሲበዛ በእሱ ኃይል ማባረር ይሆንልናል። ስድስተኛ ውሃው እንደረካ የአትክልት ቦታ በሁሉ የለመለመ ይሆንልሃል። መንፈሳዊ ነገሮች ሆነ በምድር የሚሆኑ ማንኛውንም ነገሮች የለመለመ የተሻለ ያበበ ያማረ ይሆንልሃል ይላል። ሰባተኛ እንደማያቋረጥ ምንጭ ሁሉ ጊዜ በሁሉ ነገር የማይታጣ የማይጎል ሁሉ ያለ የምትሰጥ ትሆናለህ። ስምንተኛ የፈረሰብህን ሆነ የሌሎች የፈረሰውንም የፈረሰ ጠገኝ ትሆናለህ ይላል። እኛም ለእኔ የፈረሰውን በቤተ ክርስቲያን የፈረሰውን ለጓደኛ የፈረሰውን ለወንድሞች የፈረሰውን ለእግዚአብሔር ሰዎች የፈረሰውን ትልልቅ የምንሰማቸው ሰዎች በእግዚአብሔር ቤት ውስጥ እየፈረሰ ያለውን ነገር ጠጋኝ እንሆናለን። መቼ? እግዚአብሔር የሚፈልገውን ከላይ የተጠቀሰውን በምናደርግበት ጊዜ። ከዚህ በፊትም ከሰራኸው የበለጠ በጨመረ ክብር ወደ ሌላ ክብር ከከፍታ ወደ ከፍታ እያደግን እንደምንመጣ የበለጠ ክብር ውስጥ እንደምንገባ እግዚአብሔር ቃል ይናገራል። የሚቀጥለው ደግሞ ምን ይላል? ለእግዚአብሔር የተለየ የተቀደሰ ጊዜ ቢኖር አንደኛ ማለት የእግዚአብሔርን ቀን ወደ ሰንበት የሚካሄድበትን ቀን የቤተ ክርስቲያንን ቀን ለሌላ ነገር ባታውለው። እግሮችን ሰንበትን እንዳይሽሩ ብታሳርፍ የተቀደሰውን ቀኔ የልብህን ባታደርግ ሰንበትን ደስታ የእግዚአብሔርን ቅዱስ ቀን የተከበረ ብለህ ብትጠራው በገዛ መንገድህ ከመሄድ እንደ ፈቃድህ ከማድረግ ከከንቱ ንግግር ብትቆጠር በመጀመሪያ እግሮችን ከሰንበት እንዳይሽሩ ባታደርግ ሲል በእሁድ ምድር ወደ እግዚአብሔር ቤት ከመሄድ ይልቅ ወደ ሌላ ቦታ ባትሄድ ማለት የእግዚአብሔርን ቀን ብታከብር በእግዚአብሔር ፊት ጊዜ ቢኖር እግዚአብሔርን ብትፈልገው በተቀደሰው ቀኔ የልብህን ባታደርግ ለእግዚአብሔር ከሰዋህለት በኋላ ለእግዚአብሔር ተሰጣው በኋላ ያንን ለእግዚአብሔር ሰጥቷል ያልከውን ቀን ሌላ ነገር ባታደርግበት የራስህን ነገር ባታደርግበት አንተ ደስ እንዳለ ባታደርግ ይሄንን ባታደርግ እንደገናም ደግሞ የእግዚአብሔርን ቅዱስ ቀን የተከበረ ብለህ ብትጠራው ለእግዚአብሔር በቃ የቀደስከው እሁድም ቢሆን ቅዳሜም ቢሆን በየሳምንቱ ውስጥም በእግዚአብሔር ፊት በጽሞና የቀደስከውን በቃ ይሄ ቅዱስ ነው፣ የከበረ ነው፣ ከቀኖቹ ሁሉ የተለየ ነው። ምክንያቱም ከእግዚአብሔር ጋር የምሆንበት ነው ብለህ ብትል ደግሞ እንደ ፈቃድ ከማድረግ ብትከለከል ዛሬ ወገኖቼ እዚህ እያዳመጣችሁ ያላችሁ ምን አይነት ልምምድ እንዳላችሁ አላውቅም። እኔ ወደ ጌታ በመጣሁበት በተወለድኩበት ጊዜ ማለት ነው ማንም እንደፈለገ በፈለገው መንገድ ትምህርት ቤት ቢፈልግ ትምህርት ቤት አይገባም። ትዳር ቢፈልግ ዝም ብሎ ትዳር አይዝም። እግዚአብሔር ሆይ ትፈልጋለህ ወይ ፈቃድ ምንድን ነው ብሎ ፈቃዱን አውቆ ነው ካወቀ በኋላ ውሳኔ ውስጥ የሚገባው። እዚህም ቦታ የሚለው ምንድን ነው? እንደ ፈቃድ ከማድረግ ከከንቱ ንግግር ብትቆጠብ፣ ነገሮችን እንደ ፈቃድ ከማድረግ በቃ እንደ ፈቃዳችን ስናደርግ በራሳችን ኗሪ ነን ማለት ነው። ከእግዚአብሔር ፕሬዘንስ ወጥተናል ማለት ነው። በእግዚአብሔር ምርጫ ውስጥ አይደለንም ማለት ነው። እንደ ፈለገን እየሄድን በእግዚአብሔር ፊት ደግሞ ብንጸልይ ወጥተናል ከፕሬዘንሱ ከፍላጎቱ። በዛን ጊዜ እግዚአብሔር ደስ የማይለው እንደሆነ ግን ይህንን ብታደርግ እነዚህ ሶስቱን ብታደርግ አንደኛ ሁል ጊዜ በእግዚአብሔር ደስ ይልሃል፣ ደስታ ሙሉ ይሆናል። የማይናወጥ የተትረፈረፈ ለሌሎች የሚያጠግም የሚያረካ ሌሎችን የሚማርክ ይሆናል። አንተ ምን ጊዜ ደስተኛ የማይለወጥ ሁሉ ጊዜ ደስ የሚል ትሆናለህ ይላል። ድሮ ሰዎች የሰዎችን ደስታ አይተው ጌታ ኢየሱስን ይቀበሉ ነበር። ሁሉ ጊዜ ደስተኛ ናት፣ ሁሉ ጊዜ ደስተኛ ናት፣ ሁሉ በደስታ በሀዘንም ጊዜ በቃ ፊቷ እንደሳቀ ነው ብለው በዚህ ብቻ ወደ ጌታ የመጡ ሰዎች አሉ። የእግዚአብሔርን ቀን ብንጠብቅ ለእግዚአብሔር የሰዋነውን ሰንበትን ሌላ ቦታ ከመሄድ ይልቅ ወደ እግዚአብሔር ቤት ብንሄድበት እንደገና ደግሞ እንደ ፈቃዱ ብንመላለስ አንደኛ ደስታችን ሁሉ ጊዜ የተትረፈረፈ ለሌላውም የሚበቃ ሌሎችን የሚማርክ ሌሎችን የሚያሳርፍ ይሆናል። ሁለተኛ በምድር ላይ ባለው ከፍተኛ ኃይለኛ ነገር የበረታ ያሸነፍክ ከማንኛውም ነገር በላይ አንተ በላይ የሆንክ የምታሸንፍ ትሆናለህ፣ አሸናፊ ትሆናለህ። ኃይል ያለው ሁሉን የምታሸንፍ በነገር ሁሉ የበላይ እንጂ የበታች አትሆን። ሶስተኛ የአባትን የእግዚአብሔርን ሀብት ንብረት ሁሉ የአንተ ይሆናል። የአባትን ሀብቶች ትበላለህ ይላል እና የእግዚአብሔር ሀብት የአባታችን ሀብት በሙሉ የኛ ይሆናል ማለት ነው። እግዚአብሔር ራሱ እንጂ ጅራት አላደርግህም ያለው ቃሌን ሰምተህ ብታደርገው እንደ ፈቃዴ ብትኖር ማለት ነው። እዛ ውስጥ ብዙ የሚያጠቃልል ነገር አለ። በእግዚአብሔር ቃል ብንመላለስ እንደ ፈቃዱ ብንመላለስ ቃሉን ሰምተን ብናደርግ ይህንን የሚያዘዘንን ብናደርግ ደግሞ እነዚህ ሶስት ነገሮች ይመጡልናል። አንደኛ ደስታችን ፍጹም ይሆናል፣ ሁለተኛ ኃይላችን ብርቱ ይሆናል፣ ሶስተኛ የአባታችንን ሀብት በሙሉ የኛ ይሆናል። ስለዚህ እግዚአብሔር የሚወደው እውነተኛ ጸሎት ይሄ ነው፣ መልስ የሚያመጣ ይህን ብታደርግ ይህንን ከኛ ስንጾም ስንጸልይ ወደ እግዚአብሔር ፊት ስንቀርብ እግዚአብሔር ከኛ የሚጠብቀው ነገር አለ። ዝም ብሎ መጸለይ ሳይሆን ከኛ የሚጠበቀውን ካደረግን በኋላ ወደ ራሱ አደርግ ያለው ነገሮች በሙሉ አንድ ላይ ያደርጋል። እግዚአብሔር የተሰበረን ልብ የተዋረደ መንፈስ አይንቅም ነው የሚለው። እነዚህ ነገሮች ሁሉ የእግዚአብሔር ልብ እንዲኖሩን ያደርጋሉ። አሁን የዘረዘርናቸው ያየናቸው ወደ ጸሎት ስትሄዱ ከኛ የሚጠበቅ አድርጎ ያለን ነገሮች በሙሉ ዝቅ ብለን በቃ ወደ እግዚአብሔር ዙፋን ፊት ራሳችን አዋርደን እግዚአብሔርን ትልቅ አድርገን እንድንቀርብ የሚረዱን ነገሮች ናቸው። እነዚህን ብታደርጉ እውነተኛ ነው የምፈልገው ጾም ይሄንን ነው ይላል። ይሄን ብታደርጉ ለእያንዳንዳቸው ውጤት አለው፣ የራሱ የሆነ ውጤት አለው ለእያንዳንዱ። ስለዚህ ዛሬ እግዚአብሔር በቅዱሳን ዘንድ ይሄንን እንዲያበዛ እንጸልያለን። እንዲህ አይነቱ እንዲትረፈረፈልን እውነተኛውን እግዚአብሔር የሚወደውን ጸሎት እንድንጸልይ ጸሎታችንን እንዲለውጠው እግዚአብሔር በእውነት ገብቶን ተረድተን በእውነትና በመንፈስ ሆነን እንጂ ከልማድ ጸሎት እግዚአብሔር እንዲያወጣን። እግዚአብሔር ደግሞ ከልማድ ጸሎት ስላወጣን ሰዎች ደግሞ እግዚአብሔርን እናመሰግናለን። በእውነት እግዚአብሔር ባርኮናል። በእንደዚህ አይነት መንገድ ከሆነ የምንጸልየው ለብዙዎች መፍትሄ እንሆናለን። በእንደዚህ አይነት ሁኔታ የሚጸሉ ሰዎች ለዓለም መፍትሄ ይሆናሉ፣ ለዓለም መድኃኒት ይሆናሉ፣ ለዓለም ውጤት በችግር ጊዜ መፍትሄ ፈጣሪዎች ይሆናሉ። ዓለም ስትቅበዘበዝ ዓለምን የሚያሳርፉ ይሆናሉ። እግዚአብሔር ኃይል በሚያስፈልግበት የእግዚአብሔር ኃይል ተገልጦ ኃይል እንዲመጣ ምክንያት ይሆናሉ። እንደዚህ አድርጎ የሚጸሉትን እግዚአብሔር እንዲያበዛ እንጸልያለን። እግዚአብሔር እናመሰግናለን። እውነተኛ መልስ የሚያመጣ ጸሎት፣ የጸሎት ሁሉ ኃይል እዚህ ቦታ ነው የሚታይ። ጸሎታችን እንዲመለስ፣ ጸሎታችን እውነተኛ ጸሎት እንዲሆን እኛና እግዚአብሔር በደንብ እንድንገናኝ የሚረዳ ኢሳያስ 58 ያለውን እንደገና ቁጭ ብለን ከሰውነታችን ጋር እያዋሃድን እያየነው ራሳችንን እየመረመርን ለእያንዳንዱ ውጤት ራሳችንን እያየን የበለጠ እንድንጠቀምበት እግዚአብሔር ይርዳን እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን። በእውነት አንተ ሕያው ነህ። ዛሬም በመንገድ ሊሄዱ ታገኛቸዋለህ። ዛሬም በመንገዱ ሊሄዱ እግዚአብሔር ሆይ እንዲያደርጉልህ የጠየቀውን ላደረጉ ትገለጣለህ። እንደ ቃልህ ትገለጣለህ። አንተ እንዳልከው ነህ እግዚአብሔር ሆይ፣ እንደ ተጻፈው ነው። እግዚአብሔር አምላክ ሆይ በዚህ መንፈስ አንተ በጠየቀው መንፈስ እውነተኛ ጸሎት ነው እውነተኛ ጾም ነው ብለህ ባልከው ላይ ስንለማመድ በእውነት እንደ ተጻፈው ትገለጣለህ፣ ትታያለህ። እግዚአብሔር ሆይ ለዚህ ነገር ታበረታን ዘንድ ጸሎታችንን ትለውጠው ዘንድ እግዚአብሔር አምላካችን ሆይ ዛሬ መጸለይ ያጣት ላጣትን ኃይል ትሆንልን ዘንድ ዛሬ እግዚአብሔር ሆይ ልማዳዊ ጸሎት ብቻ የሆነብንን እንድትቀይርልን እንለምንሃለን። ዛሬ እግዚአብሔር አምላካችን ሆይ በተረጋጋ በመጠን እየኖርን ለአንተ ጊዜ እንዲኖረንና ባረፈ መንፈስ እንድንጸልይ የሚጠበቅብንንም ደግሞ ልናደርገው የሚገባንን በጎ ስራዎች ሁሉ እያደረግን እንድንጸልይ የአንተን ልብ እንድትሰጠን በኢየሱስ ክርስቶስ እንጸልያለን። እንደ ፈቃድ የሆነ ጸሎት እንድንጸልይ እንደ ፈቃድ ብትጸልዩ እኔ እሰማችኋለሁኝ። ጸሎታችሁም እንደተሰማላችሁ መልስም እንዳገኛችሁ እወቁ ተብሎ እንደተጻፈ እግዚአብሔር እንደ ፈቃድ የሆነ ጸሎት ስንጸልይ ነው እንደተሰማን ገና ሳይመጣ የምናውቀው። አምላካችን እግዚአብሔር ሆይ እንለምንሃለን በጸሎታችን ላይ ኃይልን እንዲገለጥ፣ በጸሎታችን ላይ ብርሃን እንዲመጣ እግዚአብሔር አምላክ ሆይ ከኛ የሚጠበቀውን ሁሉ ማድረግ እንድንችል እንድትረዳን በጌታ በኢየሱስ ክርስቶስም እንለምንሃለን። በረከታችንን የሚያስቀር ማንኛውም የማናደርገው ነገር ሁሉ እግዚአብሔር አምላክ ሆይ ረድተህን ማድረግ እንድንችል እንድትረዳን በኢየሱስ ክርስቶስም እንጸልያለን። አቤቱ ጸሎታችን ላይ የትንሣኤው ኃይል ይብራበት፣ በጸሎታችን ሕይወት ይኖርበት። እግዚአብሔር ሆይ አቤቱ ዛሬ ሕይወት ያለው ጸሎት በዓለም ላይ ያስፈልጋል። እግዚአብሔር ሆይ ብዙ ልንቃትት ልንጸልይ ክርስቲያኖች የሚገባን ጊዜ ነው። አቤቱ አምላካችን እግዚአብሔር ሆይ ጸሎታችንን ፈውስልን። ጸሎታቸውን ስለፈወስክላቸው በእውነትና በመንፈስ ስለሚጸልዩ ሰዎች ደግሞ እናመሰግናለን። አሁንም እየበዛላቸው ይመጣ ዘንድ ወደ ተለየው ብርሃን፣ ወደ ተለየው ኃይል፣ ወደ ተለየው ወደሚጨምረው ክብር ታደርሳቸው ዘንድ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። የዘላለም አምላክ እግዚአብሔር ሆይ እግዚአብሔር አምላካችን ይርዳል። ኪዳኔ ሰራዊት ቅዱስ እግዚአብሔር እንደ ቃል የሆነ ጸሎት መጸለይ እንድችል እንደ ቃል የሆነ ህይወት እንዲኖረን ትርዳን። እግዚአብሔር የዘላለም አምላክ እግዚአብሔር ሆይ በሰማይም በምድርም አንተ ኤልሻዳይ፣ አንተ ያህዌ፣ አንተ ትናንትናም ዛሬም ለዘላለም ህያው ነህ። አትለወጥም፣ ዘመን አይቀይርህም፣ ዘመን አይሽርህም። ትናንትናም ዛሬም የመስቀል ፍቅር ትኩስ ነው። እግዚአብሔር አምላክ ሆይ እናመሰግንሃለን፣ እናከብረሃለን። ስለ እያንዳንዱ ስለሰሙኝ እግዚአብሔር ሆይ እናመሰግንሃለን። ቃልህ ሕያው ይሆንልን ዘንድ፣ ይጠቅመን ዘንድ፣ ይፈውሰን ዘንድ፣ ይለውጠን ዘንድ፣ ያድነን ዘንድ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። በጌታ በኢየሱስ ክርስቶስ ስም አሜን።